ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 6 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የሚቀርበውን ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችን ይከተላል። በዚህም ክፍል 1 ፕሮግራማችን ይጠናቀቃል። በአዲስ አበባ ከተማ አቅራቢያ በሚገኘው ሱሉልታ ከተማ የሚኖሩ ነዋሪዎች ቤታቸው በ7 ቀን ውስጥ እንደሚፈርስ ከከተማው አስተዳደር ማስጠንቀቂያ እንደተሰጣቸው ለዜና ተቋማት ተናግረዋል። ቤቶቹ የሚፈርሱት ለመንገድ ግንባታ ነው የሚል ምክንያት ቢሰጥም ምልክት እንዲፈርስ ከተደረጉባቸው ቤቶች መካከል አልፎ አልፎ መሆኑና ብዙዎቹ ከመንገድ ግንባታ ጋር ግንኙነት የሌላቸው መሆናቸው ለማፍረስ የተወሰነበት ምክንያት ሌላ እንጂ ከመንገድ ግንባታ ጋር አለመሆኑ ጥርጣሬን ፈጥሯል። የከተማዋ ባለስልጣኖች በጉዳዩ ላይ ጥያቄ ቀርቦላቸው በሰጡት መልስ በ7 ቀን ውስጥ ነዋሪዎቹ የቤቶቹ ባለቤት መሆናቸውን የሚገልጹ ማስረጃ አምጡ ተባሉ እንጂ ይፈርሳል አላልንም ብለዋል። ከምዕራብ ጉጂ ዞን ተፈናቅለው በጌዲዮ አካባቢ መጠለያ ውስጥ መኖር የተገደዱት መካከል ቢያንስ በየቀኑ ከ3 እስከ 4 ሰዎች እንደሚሞቱ የወንጌላዊት ቤተክርስቲያን የደቡብ ፕሬዝዳንት ተናገሩ። ብዙዎቹ የሚሞቱት በመግብ እጥረት ሲሆን ከዚህ በተጨማሪም ተፈናቃዮቹ ተጠጋግቶ በመኖር ለሚከሰቱ ተላላፊና የውሃ ወለድ በሽታዎች የተጋለጡ መሆናቸውን የዲላ ዩኒቨርሲቲ ባለስልጣኖች ተናግረዋል። በጌዲዮ ተፈናቃዮች ላይ የደረሰው ሁኔታ እጅግ አስቸጋሪና አሳሳቢ በመሆኑ የዓለም አቀፍ መገናኛ ብዙሃን እንዲሁም የእርዳታ ሰጪ ድርጅቶችን ትኩረት የሳበ መሆኑ ታውቋል። ዘጋርዲያን በሚል በእንግሊዝ አገር እየታተመ የሚወጣ ጋዜጣ በሐሙስ እትሙ በደቡብ ኢትዮጵያ በተለይ የጌዲዮ ተፈናቃዮች ከፍተኛ የረሃብ ችግር ውስጥ መግባታቸው ሁኔታውን አሳሳቢ አድርጎታል ካለ በኋላ ያሁኑ አገዛዝ ሁኔታውን እያየችላ ማለቱ ብዙዎችን አስገርሟል ብሏል። ከምዕራብ ጉጂ ዞን የተፈናቀሉት ከ800,000 በላይ መሆናቸውንና አብዛኛዎቹ የጌዲዮ ብሔረሰብ አባላት መሆናቸውን ጋዜጣው ጠቁሞ ከ20 እስከ 30,000 የሚደርሱ ጎቲቲ ከተማ ውስጥ በሚገኘው መጠለያ ጣቢያ ካሉት ጋር በየቦታው የተጠለሉ የጌዲዮ ተፈናቃዮች እርዳታ ምግብ ስለተከለከሉ በምግብ እጥረት እየተሰቃዩ ይገኛሉ ብሏል። እነዚህ ተፈናቃዮች ከዚህ በፊት በተደጋጋሚ ወደ ቀያቸው ተመልሰው ከአደጋ ሸሽተው የመጡ መሆናቸው የታወቀ ቢሆንም ያከሳሱ ባለስልጣኖች በተለይ በቅርቡ ተግባራዊ እንዲሆን ላቀዱት የቤትና የህዝብ ቆጠራ አመቺ ሁኔታ እንዲፈጠር ተፈናቃዮችን ወደ ቀያቸው እንዲመለሱ ከፍተኛ ግፊት ያደርጋሉ ካለ በኋላ የሚያሳዝነው ግን ሰዎችን ወደ ቦታቸው እንዲመለሱ ለማስገደድ ምክር መከልከል እንደ ዘዴ መወሰዱ ነው ብሏል። ለዚህ የጭካኔ እርምጃ ኃላፊነቱ የአካባቢው አስተዳደር ይሁን የፌዴራል ግልጽ ባይሆንም በተለይ በአዲሱ ሹምና በፌዴራል ባለስልጣኖች በኩል ለጉዳዩ ትኩረት ያለመሰጠት ሁኔታውን አሳሳቢ ያደርገዋል ብሏል። በሌላ በኩል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ በሰጠው መግለጫ አንዳንድ እርዳታ አስፈላጊ በሆኑባቸው ቦታዎች እርዳታ ለመስጠት አለመቻሉን ገልጿል። ተቋሙ በኢትዮጵያ የሚገኙትን 8.3 ሚሊዮን ተረጂዎችን እርዳታ ለመስጠት 1.3 ቢሊዮን ዶላር እንደሚያስፈልግና እርዳታው ያልተገኘ መሆኑን ገልጿል። ለጌዲዮ ተወላጆችም ሆነ በሌሎች የአገሪቱ ክፍሎች ለተፈናቀሉ ዜጎች እርዳታ ለመስጠት የዓለም አቀፍ እርዳታ ሰጪ ድርጅቶች በተሰላቹበት ሁኔታ በዳያስፖራ ትረስት ፈንድ ተሰብስቧል የተባለው 2.5 ቢሊዮን ዶላር እርዳታውን ለመሸፈን እንዲውል ዜጎች ጥያቄ እያቀረቡ መሆናቸውም ታውቋል። ሬውተር የተባለው የዜና ተቋም ባለፈው ውድ በኢትዮጵያ የተከሰከሰው ቦይንግ 737 ማክስ 8 አውሮፕላን የበረራ ማረጋጊያ ከሌሎች አውሮፕላኑ ስብርባሪዎች ጋር የተገኘ መሆኑን ገልጾ ከአምስት ወራት በፊት ከወደቀው የኢንዶኔዥያ አውሮፕላን የበረራ ማረጋጊያ ጋር በተመሳሳይ ቦታና ሁኔታ መሆኑ ሞዴሉ የደህንነት ችግር ያለበት መሆኑን ይጠቁማል የሚል መደምደሚያ ላይ መድረሱን ዘግቧል። ከዚህ በተጨማሪ ባለፈው ውድ የበረራ ቁጥሩ 309 የሆነው የኢትዮጵያ አየር መንገድ አውሮፕላን በተነሳ በአንድ ደቂቃ ውስጥ ፓይለቱ የበረራ መቆጣጠሪያ ችግር እንዳለ በመጽሐፍ ቃል መግለጹንና አውሮፕላኑ በርካታ ርዝመት ያለውን የአየር ክልል ወደ ላይና ወደ ታች በማለት ይበር እንደነበር ኒውዮርክ ታይምስ የተባለው ጋዜጣ ስማቸውን ካልገለጸ የአየር መንገዱ ሰራተኞች ያገኘውን መረጃ ዋቢ በማድረግ ዘግቧል። በተያያዘ ዜናም ወደ ፈረንሳይ የተላኩት የአውሮፕላኑ የመረጃ ሳጥኖች የመመርመር ስራ መጀመሩን የኢትዮጵያ አየር መንገድ ገልጿል። ባለፈው አመት በነሐሴ 16 ቀን 2010 ዓ.ም ተመረጠ አንድን ግለሰብ ዘቅዝቆ በመስቀል ህይወቱ እንዲያልፍ ያደረጉ ወንጀለኞች የተፈረደባቸው መሆኑ ተገለጸ። በከባድ ወንጀል ተከሰው ጉዳያቸው በሻሸመኔ ፍርድ ቤት ሲታይ የነበረው ሁለት ወንጀለኞች የእድሜ ልክ ጽኑ እስራት የተፈረደባቸው መሆኑ ታውቋል። በመጨረሻም በኒውዚላንድ በሁለት መስጊዶች ላይ በታጠቁ ኃይሎች በተፈጸመ ጥቃት ቢያንስ 49 ሰዎች ሲገደሉ 20 ሰዎች ከፍተኛ ጉዳት ደርሶባቸዋል። በርካታ ያሉ ሰዎች ጉዳት ሊደርስባቸው የቻለው በመስጊዶቹ ውስጥ ጸርፍ በማድረስ ላይ እያሉ የታጠቁ ሰዎች የተኩስ ርምታ በመክፈታቸው ነው ተብሏል። ሶስቱ ሴቶች የሆኑበት ስድስት ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ፖሊሶች ተጨማሪ ተጠርጣሪዎችን ለመያዝ በፍለጋ ላይ መሆናቸው ታውቋል። አድማጮቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠቃለላል። ደብዳቤዎች አምድ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ጤና ይስጥልኝ ፍኖቶች እንዲሁም የፕሮግራሙ ተከታታዮች። የእንግሊዙ መሪ ዊንስተን ቸርችል የትልቅነት ዋጋው ኃላፊነት ነው ብሎ ነበር። በደፈናው በእናት ትንግርት ትልቅ ሰው የሚሆን የለም። አብይ ልኩን በወራት አስገምቶ ለማመገርሳም የገሙ ጽንፈኞችን ተቀላቅሎ ዛሬ ከንቱ ዳፊ ቃልቻ ቢጮህም የምንሰማው አይደለንም። ነገር ግን ያዳቆነ ሰይጣን እንዲሉ ዛሬም የዝቅታተን ክብረ ወሰን ለመያዝ የሚሯሯጡ አሉ። አዲስ ሲያሜ ገና ካልያዙ ራሳቸውን ግንቦት ሰባት የሚሉትን ይመለከታል። የዚህ ቀውጢ ቡድን መሪዎችን እናውቃቸዋለን። ገና ሳይነጋ የሽግግር መንግስት ይሉ የነበሩትን አሽቀንጥረው የጣሉ ናቸው። ብዙዎቹ የተካኑ ጸረ አማራዎች ለመሆናቸው የማያውቅ የለም። እንደ ቡድን የሻቢያ አገልጋይ ሆነው በብዙ ዜጎችና በአገር ላይ በደል ማድረሳቸው የሚታወቅ ነው። አንድ የቀድሞ ታጋይ እስኪ ብሬ ነጋ በመድረክ ክርክር ይግጠመኝ ሲል ጋብዞታል። ተቀባይ ያጣ ጥሪ። በወያኔ ጊዜ ብሬ ከማጋር ሲሽኮራመም እንደነበር ህዝብ የታዘበው ክስተት ነው። አብይ ሲመጣ ደግሞ በፍጥነት ከሱ ጫማ ስር ወደቁ ተመሳጠሩና ሙሉ ድጋፍን ሰጡ። ህዝብ ሲፈናቀል አልሰማንም አልተነገረንም ብለው የዘጋን ባህታዊ አፍናቆ ተዘብት ሲበዛባቸው ወተፍተፍ ያለ መግለጫ አውጥተው አብይን ደግፉ ለውጡ እንዳይቀለበስ በሚል በአራስ ድመት ድምጽ ሚያው ብለው ገጦ የመጣው ዘረኝነትን ያዩ ክፍፍል እንዳይመጣ የምትል ማሳሰቢያ ቢያከለው በኋላው ግን ያለፈውና አሁንም ትግል የቀጠለውን ጀግና ትውልድ መወረፉን መርጠው ታዩ። አንደኛው መሪያቸውማ አብይን ማነክቶ በሚል ደነፋብን የምናውቃቸው እናውቃለን። የስምሪታቸው በጌቶቻቸው የተቃኘ ነው። ትግል ቆራጥነትን ጠያቂ በመሆኑ ባሩድ በጤሰበት የሚፍከነከኑ ድሮም በትግል ሜዳ የማይገኙና ክህደት የሚቀናቸው መሆኑን እናውቃለን። በቅርብ ታሪካችን ከታርገው ካሳቁን ጨርቦል የተረካዎች አንዱ ብሬ ነጋ ጫካ ገባ በሚል እነ ኒውዮርክ ታይምስ ሳይቀር ያቀረቡት ልቦለድ ነው። አስመራ እንደ ዱር ህዝብ እነዚህን የማያፍሩ የትግል ጸሮች እንዲያወግዛቸው ጥሪ አቀርባለሁ። በተለይ በውጭ ሀገር የገንዘብ ምንጭ ሆኗቸው ሁሉ በነብሬ የንግድ ተቋም ላይ ማዕቀብ አስቸኳይ። የጽንፈኞች ወዳጅ ረዳት ሆነው መቆየታቸውን አንርሳላለሁ። እቺን ደብዳቤ ደግሞ ፖለቲካ ጨዋነት በሚል እንዳታግዱብኝ አደራላለሁ ሲሉ ግሩም መልካሙ ከደብረ ማርቆስ ጎጃም ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሳተላይት ሬዲዮ ዝግጅት ህዝባዊነትን ለህዝብ በተግባር መቆምን ሀገር መውደድንና ለህልውና በጽናት ቆሞ መታገልን ከኢሃፓ ተማርኩ። ህዝባዊ ትግል ማለት ዘር፣ ሃይማኖት፣ ቀለምና ቋንቋ ሳይለዩ ለሁሉም የኢትዮጵያ ህዝብ የሚደረግ ትግልን አመልካች ነው። ህዝባዊ ትግል በለመለመ መስክ ላይ እንደሚደረግ የሶምሶማ ሩጫ ያለ አይደለም። ህዝባዊ ትግል የግል ህይወትን ለማደላደል ቤት ለቤት ላይ ለመጨመርና መኪና ለመለዋወጥ በየቀንጣላ ሆቴሎች በአልኮል መጠጦች በየምሽቱ ለመጨናበስ የሚደረግ አይደለም። ህዝባዊ ትግል ህዝብን እርስ በራሱ የሚያጋጩ መርዞችን በመንዛት ሀገርንና ህዝብን ለትርምስ ለማጋለጥ የሚደረግ አይደለም። ዛሬ በሀገራችን ኢትዮጵያ የሀገር አንድነትን በስንትና ስንት ድርና ማግ የተፋሰረውን አንድነታችንን በጎሳ ፖለቲከኞች ጦዞ ሊበጠስ መቃረቡ እየታየ ነው። በአፍ ለአንድነት ቆመናል የሚሉ የፖለቲካ ቡድኖች የሚባሉትም በቀጥታም ይሁን በተዘዋዋሪ ለጎሳ ፖለቲከኞች ድጋፋቸውን ሲቸሩ ማየት ከተዘወተረ ከረምረም ማለቱ የሚታወቅ ነው። ከሁሉም በከፋ ሁኔታ እየተራገበ የሚገኘው የእርስ በርስ ግጭትን የሚቆሰቁሱና የሚያራቡ ንግግሮች ወይም ድርጊቶች እየተፈጸሙና እነሱን ተከትሎ ሀገራችን በሀገር ውስጥ መፈናቀል ከደረሰባቸው ሀገራት በተፈናቃይ ህዝብ ብዛት የፊት ለፊቱን ረድፍ መያዟ እየተነገረ ነው። እንዲህ ያለው ጉዳይ እጅግ አሳሳቢ ቢሆንም የፖለቲካ ድርጅትን በሚሉት ግን ትኩረት ሲነፈገው እየታየ ነው። ከወለጋና ከቤንሻንጉል የተፈናቀሉ አማሮች እስካሁን ወደ ቀያቸው መመለስና የፈረሱ ጎጆቻቸውና የተበተኑ ከብቶቻቸውና ንብረቶቻቸውን ሰብስቦ ማቋቋም ባለመቻሉ ከአራት ወራት በላይ በረጋ ሰራሽ መጠለያዎች እንዲማቀቁ መደረጉ የዘረኛው አገዛዝ የፖለቲካ ቁማርተኝነቱን ከማሳየቱም ባለፈ የሀገር ትርጉሙ ጥያቄ ምልክት ውስጥ መውደቁን መገንዘብ ለማንም ጤነኛ ህሊና ላለው የሚከብድ አይሆንም። የጌዲዮ ህዝብ ለሁለተኛ ጊዜ ተፈናቅሎ ጉዳዩ እንዳይጋለጥ ተደብቆ ህፃናት በጠኔና በተለያዩ በሽታዎች በነፍስ ውጪ በነፍስ ግቢ ሲቃ እየማቀቁ መሆናቸው በተለያዩ ዓለም አቀፍ የእርዳታ ድርጅቶች ከተጋለጠ ወዲህ የአገዛዙን ጸረ ህዝብነት ያሳየ ነው። ከቤንችማጅ የተፈናቀሉ የከምባታ ገበሬዎች ከራያ የተፈናቀሉ ወዘተ ወደ መኖሪያቸውና ወደ እርሻቸው የመመለሳቸው ጉዳይ እንደ ህልም እየታየ መሆኑ ይስተማኛል። ከጌዲዮ ተፈናቃዮች ጎን መቆም ሁለቴ ማሰር የሚጠይቅ አይደለም። በ1966 ዓመተ ምህረት በረሃብ የተጎዱ ህፃናትን ምስል በጌዲዮ ተደግሞ የማየት የበቃ ነው። በጌዲዮ ተደግሞ ለማየት የበቃ ነው የዘረኝነቱን ያራገበ ኢትዮጵያን እንደ ጭምብል እየተጠቀመ በሚገኘው የኦሮሞ ዘረኛ ገዢ ቡድን ነው። በቡራዩ በርካታ ደርዚዎችና ሌሎች ኢትዮጵያውያኖች በአስጠቃቂ ሁኔታ የተጨፈጨፉበትን እንደ በቀለ ገርባ የመሰሉ ጉዳት የደረሰው በኦሮሞዎች ላይ ብቻ እንደሆነ ሲዋሹ ሰምተናል። ለምን መዋሸት ተፈለገ ለሚለው ጥያቄ ምላሹ ዋሾቹን የሚመለከት ቢሆንም የዘረኝነት ልክፍት አይነ ህሊናን ይጋርዳልና የሚጠበቅ ነው። በዛ ሰሞን ዶክተር መራራ በአንድ የገዢው ዘረኛ ቡድን ቴሌቪዥን ቃለ መጠይቅ ተደርጎላቸው ከዚህ ቀደም የኦነግ መሪዎችን የሚሽን ማደጎች ማለታቸውን በተመለከተ ሲጠየቁ የመለሱት በስሜተኝነት ውስጥ ሆኖ መጻፋቸው ነው። መራራ የተባለውን ሲጽፉ ያንንም በትምህርት ብቃታቸው ዶክተር ያንንም የበሰልኩ ፖለቲካን አንጠርጥሬ ያውቃለሁ የሚሉ ነበሩና ይህች በስሜት የሚሏት ምላሽ ዛሬ እንደ መራራ የመሰሉ ከስሜት ፖለቲከኝነት የቱን ያህል ያጸድተዋል ብሎ መጠየቅና ምላሹን ለአድማጭ መተው ወዳለው። እኚሁ ዶክተር መራራ አዲስ አበባ የኢትዮጵያ ርዕሰ ከተማ፣ የሁሉም ኢትዮጵያዊ ከተማ፣ የሁሉም አፍሪካዊ ከተማ ናት የሚሉ መፈክሮችን በማስተማር እየተነሳሱ ያሉትን የአዲስ አበባ ኗሪዎች በተለይ የአዲስ አበባ ወጣቶችን አስመልክተው የሰጡት ምላሽ የቀድሞን ስርዓት ሊጭኑ የሚፈልጉ የሚያደርጉት ነው የሚል ምላሽ መስጠታቸውን በተመለከተም ወደፊት ቢጠየቁን በስሜታዊነት የተናገሩት መሆኑን መናገራቸው አይቀርም ባይ ነኝ። ለመሆኑ የቀድሞ ስርዓት የድሮ ስርዓት የሚባለው ወያኔ ህዋስን ለማለት ከሆነ ከወያኔ ጋር ለምን ሞዳሞድ ወያኔ ፓርላማ ውስጥ ገብተው ወያኔ ዲሞክራሲ ለሚለው ጭምብል ሆነው የነበሩት እኮ መራራና አምፓያዎቻቸው እንጂ የአዲስ አበባ ወጣቶችና የአዲስ አበባ ተቆርቋሪ ወገኖች አልነበሩም። ፋሽስቱ ደርግ ማለትም ከሆነ ከደርግ ጋር ተሰልፈው በርካታ ግፍ የፈጸሙ መራራ መሆናቸው እየታወቀ ይህ አባባላቸው በራሳቸው ላይ ባቆባቸዋል። አድማጮች በጥሙና እንዲያዩት የሚገባው ህዝብ ሲፈናቀል፣ በአስጠቃቂ ሁኔታ ሲገደል፣ ሴቶች ሲደፈሩ፣ ቤቶች ጎጆች ሲቃጠሉ፣ ከብቶች ሲነዱ፣ ንብረቶች ሲዘረፉ ድርጊቱን የነጻነት ትግል አካል አድርጎ በመውሰድ ድርጊቱን የትኛውም አገር ውስጥ አሉ የሚባሉ የፖለቲካ ቡድኖች ሲኮንኑና ለተፈናቃዮች አለኝታነታቸውን ሲያሳዩ አላየንም። ለፖለቲካ ትርፍ እንደነ ዶክተር ብርሃኑ ነጋ የመሰሉ ከሐዋሳ የተፈናቀሉ ጉራጌዎችን በወልቂጤ ተገኝተው ፎቶ መነሳታቸው ደግሞ ነውርን ጠባብነትን አመላካሽ ከመሆኑ በላይ ለተፈናቃዮች መብቶቻቸውን ለማስከበር አንዳችም ነገር አለመደረጉ የመደመር ትርጉሙ የዘረኛው አገዛዝ አጋሰስ መሆን ማለት እንደሆነ መገንዘብ ተችሏል። ከኢሃፓ የወጡት አንጃ መጋዣዎችንም አንጃነታቸውን አድርባይነታቸውን ባንዳነታቸውን ባንጎላቸው ሳይሆን በመቀመጫቸው የሚያስቡ አንዳች ምናምን መሆናቸውን እያየን ታጥበናል። እየተመለከትን ገለባነታቸውን አተላነታቸውን ተረድተናል። በአንድም ይሁን በሌላ ከዘረኛው በህዝብ ላይ እጅግ ዘግናኝ መከራና ጭፍጨፋን ከፈጸመና እየፈጸመ ከሚገኝ ገፈኛ ቡድን ጋር ሰልፉን አስተናኝቶ እንደ ለማዳ የቤት እንስሳ ሆኖ ህዝብ ሲፈናቀል ዝም፣ ህዝብ ሲጨፈጨፍ ዝም፣ ህዝብ ሲሳደድ ዝም፣ የአዲስ አበባ ህዝብ ላይ ዘረኞች ሲፎክሩ ዝም፣ ድሬዳዋ በዘረኞች ስትታመስ ዝም፣ ጃንሻ በንጹሃን ዜጎች ደም ስትታጠብ ዝም ወዘተ ማለታቸው እየተፈጸመ በሚገኘው ግብ ወንጀለኞች መሆናቸውና ታሪክ በዋሾ ፖለቲከኝነት እንደሚጠይቃቸው ሊታወቅ ይገባል። ትግል በአፍሪካ በአውሮፓ በሚሊኒየም በቤተ መንግስት አዳራሾች የሚደረጉ ስብሰባዎችና በሽበሽ ግብዣዎች ማለት አይደለም። ህዝብ እየተራበ በጠኔ ፍግም እያለ ባለበት ተደምረናል ያሉ የፖለቲካ ድርጅቶች ገዥውን ዘረኛ ቡድን የገንዘብ ምጣት ሲለምኑ የሰማ ሁሉ በህዝብ ስም ገንዘብ ለማስተባበር ያቆበ ቆቡቁ ማርተኞች መሆናቸውን ሊጠራጠር አይቻለውም። ትግል ህዝባዊ ትግል ሁሉም ከህዝብ ጋር በመቆም በሁሉም መስክ መታገል ማለት ለኢትዮጵያ አንድነት መታገል ማለት ነው። ህዝባዊ ትግል አቀበት ኮሮ ኮንች ገደላ ገደል ድጥ መውደቅ መነሳት ያለው ሲሆን የማታማታ ድል አድራጊው ህዝብን የመጡ ባለቤት ማድረጉ አይቀርምና ለህዝብ መታገል ክብር ለህዝብ መስዋዕት መሆን ክብር ብቻ ሳይሆን ዳግም ትንሳኤ ልዩነቶች ናቸውና እየተደራጀን እንታገል። ሀገርን ከመከፋፈል ለመታደግና የህዝብን አንድነት ለማስጠበቅ መንገዱ ይህ አንድ ብቻ ነው። ህዝባዊ ትግል ነውና እንታገልና የዘረኛ ጨቋኞችን አብዛዛት እናስወግድ እላለሁ ሲሉ ደብዳቤያቸውን ያደረሱን ጸጋይ ዶርዜው ከሽሮ ሜዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች ለሁላችሁም የከበረ ሰላምታዬ በእያላችሁበት ይድረሳችሁ ላለሁ። ውድ ፍኖተዎች ኢትዮጵያ ሀገራችን በፋሽስቶችና ዘረኞች ከ44 አመታት በላይ በፍርርቆሽ ገዟት። ፋሽስቶቹም ሆነ ዘረኞቹ የግፍ ናዳ ደርምሰው ጫኑብን እንጂ የፈየዱልን ነገር አልነበረም። ዛሬም ያው ነው። ኢትዮጵያ ከ1966 ዓመተ ምህረት እስከ 1983 ዓመተ ምህረት የወታደራዊው ደርግ ፋሽስታዊ አገዛዝ የተጫነባት ሀገር እንደነበረች በ17 ዓመታት ታሪኳ ቁልጭ አርጎ ያመለክታል። ፋሽስታዊው ደርግ ኢትዮጵያዊ ጀግኖችን ፈሽቶ ኢትዮጵያዊ ጀግንነትን አዳክሞ አንድ ትውልድ ሙሉ ፈጅቶ ከአፍሪካ አገራት የበላይነት አለው የሚባል መከላከያ ኃይልን በወሬና ውዥንብር እንዲፈታና እንዲማረክ አድርጎ ኢትዮጵያንና ዜጎቿን ለዘረኞች አስረክቦ ቁንጮ ወደ ዚምባብዌ ሲፈረጠጥ ቀሪዎቹ ደግሞ ወደ ዘብጥያ ተወረወሩ። ከፊሎቹ ደግሞ ወደ አሜሪካና አውሮፓ ፈረጠጡ። መከረኛ ኢትዮጵያና ኢትዮጵያውያን ለዘረኞች ጨቋኝ አገዛዝ ተጋለጡ። ለኢትዮጵያ መጥፎዋን ለሚመኙ ዘረኞችና ጠባቦች እጅ ጥለውን ፈረጠጡ። ዳር ድንበሯ ተደፈረ። ታሪኳ ተዋረደ። የህዝቦቿ ባህልና ሃይማኖት ረከሰ። ዘግናኝ የሆነ የሰብአዊ ጥሰት በዜጎቿ ላይ ተፈጸመ። አርባ ጉጉ፣ አሰቦት፣ በደኖ፣ አሶሳ፣ ኦጋዴን ወዘተ ወደ ደም አውድማነት ተለወጡ። የ1966ቱ መንግስቱና የ1983ቱ መለስ ዜናዊ ምንድነው ልዩነታቸው? ሁለቱም የሰብእና ልዩነት አልታየባቸው። የነበራቸው ልዩነት ሁለቱ የተነሱባቸው ዓለም አቀፍ ሁኔታዎች የተለያዩ በመሆናቸው የተጠቀሙባቸው ስልቶች የተለያዩ ከመሆናቸው ላይ ብቻ ነው። መንግስቱ ዓለም በሁለት ኃያላን አገራት ስር በነበረችበት የቀዝቃዛው ዓለም ጦርነት ወቅት በመሆኑ ከራሺያ ጋር ወግኖ የነበረበት ወቅት የፍየል ወተቴን እያቀራራ በየአደባባዩ በየጎዳናው ገሃድ መጨፍጨፍ የቻለበት ዘመን ነበር። መለስ ዜናዊ ደግሞ ከቀዝቃዛው ዓለም ጦርነት በኋላ ዓለም ባንድ ልዕለ ኃያል በአሜሪካ እጅ በወደቀችበት ዘመን መነሳቱ ነው። የዴሞክራሲ ጭምብል በማጥለቅ ዴሞክራሲያዊ መስሎ ለመስተያየት ግድ የሚልበት ዓለም አቀፋዊ ሁኔታ በተፈጠረበት ሁኔታ መነሳቱ ብቻ ነው። እንደ መንግስቱ አካኪ ዘራፍን እያቅራራ በአደባባይ መግደል አቅም አለመኖር ግድ የሚል ስለነበር እንጂ በሚስጥር ዜጎች ከመታረድ ከመጨፍጨፍ ከነ ህይወታቸው ወደ ገደል መወርወር የመለስ የግፍ ተግባር ነበር። አዲሶቹ ሹሞች ወደ ስልጣን ከወጡበት ጊዜ ጀምሮ የእርስ በርስ ግጭት በገፍ ተካሂዷል። በዜጎች መፈናቀል ከዓለም አንደኛ ደረጃን ይዘናል። በየቦታው የሚፈናቀሉ ዜጎች ቁጥር ጨምሯል። አማራው፣ ሶማሌው፣ ኢሳው፣ አፋሩ፣ ጉራጌው፣ ትግሬው፣ ኮንሶው ወዘተ ተፈናቅሏል። ታዲያ በአዲስ አበባ ለመስፈር ኦሮሞ ብቻ ለምን ተመረጠ? ሌላው ወገን አይደለም? ኢትዮጵያዊ አይደለም? አዲሶቹ ስሞች የራሳቸውን ብሔረሰብ ብቻ ከጥቃት የተከላከሉ ሌሎች ብሔረሰቦች ተቃሱ በሚፈጸምባቸው አካባቢዎች እንዲኖሩ መወሰን የዘር መድሎ አይደለምን? የሌሎቹ ህይወት እንዲጠፋ መፍቀድ ወይም ቢጠፋም የራሳቸው ጉዳይ ብሎ መተው ለኔ ዘርነት ጥሎ ከመጥፋት የተለየ ነው የሚል እምነት የለኝም። በለገጣቋ አካባቢ በፈጠሩት ዜጎችን የማፈናቀል ተግባር እነሱ አይመኑት እንጂ ሌላው አንድ ብሔር ወይም ከገዢዎቻቸው ብሔረሰብ ውጭ ያሉ ወገኖችን ነጥሎ የማጥቃት ወንጀላቸው ነው። ይህን በወልያጤኑ የአካባቢው ተወላጆች አጣጋጩን የሚል ተቃውሞ በወቅቱ ማሰማታቸው ማደግና መበረታታት ያለበት ሐሳብ ነው። ገዢዎች ይጠፋሉ፣ ህዝብና ሀገር ግን ዘላለማዊ ናቸው። ዘረኝነት ለወያኔዎችም ብዙ የጠቀመ ጉዳይ አይደለም። በአዲስ አበባ ለገጣፎ አካባቢ ያለው ጉዳይ ተነሳ እንጂ በሁሉም የአዲስ አበባ ዙሪያ በሱሉልታ፣ በቡራዩ፣ በገላን፣ በዱከም ሰበት አካባቢዎች መሬት መሸጥ መግዛት በመንግስታዊ መዋቅሮች ማጥለቅና ህጋዊ ማድረግ የተለመደ አሰራር ነው። ከገዢና ሻጮች ይልቅ በዋንኛነት መጠየቅ የሚገባቸው የኦሮሚያ ክልል ባለስልጣኖች ከታች እስከ ላይኛው መዋቅር ድረስ ያሉት ናቸው። ኢትዮጵያ በሁሉም ኢትዮጵያውያን አጥንት የተገነባች ሀገር ናት። የሁሉም ኢትዮጵያውያን ደም የፈሰሰባት ሀገር። አዲስ አበባም እንደዚያው የሁሉም ኢትዮጵያዊ መሆን ብቻ ሳይሆን የአፍሪካውያንም ናት። አዲሶቹ ሹሞችና በዙሪያቸው የተቆለፈሉ ጽንፈኞች ጭር ሲል የሚወዱ አይደሉም። እነሱ አብደው ሌሎችንም ሊያሳብዱ ይዳዳቸዋል። እነሱ ሰላም አጥተው ሌላውንም ሰላም ለማሳጣት ይቅበዘበዛሉ። እነዚህ ዘረኛ ጠባብ ቡድኖች ብጥብጥና ሁከቱን ወደ አዲስ አበባ እንዲገባ ቢመኙም የአዲስ አበባና በአዲስ አበባ ዙሪያ ያሉ አርሶ አደሮች የሰላምና የትግል አንድነት መፍጠር አለባቸው። የአዲስ አበባ ጉዳይ ለአዲስ አበባና ዙሪያዋ ነዋሪ ብቻ የሚተው ጉዳይ አይደለም። ከሶማሌ እስከ ጋምቤላ ጫፍ፣ ከሞያሌ እስከ ባድሜ ያለ ኢትዮጵያዊ ሁሉ ይመለከተዋል። ይህን ዘረኛ አቋምና አስተሳሰብ በተባበረ ኃይል መታገል ተገቢም ወቅታዊም ነው ሲሉ ደሴው ንጋቱ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ተዘጋጆች በቅድሚያ የከበረ ሰላምታ ይድረሳችሁ። ዛሬ ላይ ኢትዮጵያና ህዝቧ የጎጠኞች፣ የከፋፋዮች፣ የዘረኞች፣ ያድርባዮችና ኢትዮጵያን ማዳከምና ሁሌም ሰላም ያጣች ሀገር ሆና እንድትቆይ በሚፈልጉ የባዕድ ኃይላት የተቀነባበረ ሴራ እየታመሰች ባለችበት ድባብ ውስጥ ተገቢውን ግንዛቤ በተጨባጭ መሬት ላይ ያሉትን ልዩ ልዩ ግንኙነቶችና በጥልቀት በማስተዋልና በመመርመር ብሎም በዚህ ላይ ተንተርሶ በፖለቲካው፣ በኢኮኖሚና በማህበራዊው ዘርፍ አገሪቱ በምን ሁኔታዎች ላይ እንደምትገኝ የረጅም ጊዜ የትግል ውጤት የሆነውን ልምድና ዕውቀት በመጠቀም በየጊዜው ለኢትዮጵያውያን አድማጮች በፍኖተ ዲሞክራሲ በዝርዝር የምትተነትኑት አቅጣጫውን የምትጠቁሙትና የአገሪቱ ሁኔታ ወዴት እያመራ ብቻ ሳይሆን በውስጡ ያረገዘውን አደጋ ጭምር በመጠቆም ህልውና ለማስከበር ህዝቧንም ደህንነት ለመታደግ ሲባል ከጎጠኞች፣ ከግንጠላ ናፋቂዎች ወዘተ ጋር የሚደረገውን ፍትሃዊ ትግል በሁሉም ገጽታው ማማላት፣ ማሳደግና ይበልጥ ማደራጀት ዋና ጉዳይ መሆኑን ሳትታክቱ ለህዝብ እንዲዳረስ ስታደርጉ ቆይታችኋል። አሁንም በጽናት ይህንኑ በማድረግ ላይ እንዳላችሁ እንደተጠበቀ ሆኖ ማለት ነው። እነሆ ወያኔን ከነጭምብል ተባባሪዎቹ ለአንዴም ለሁል ጊዜም ጠራርጎ የታሪክ ትቢያ ሊያደርጋቸው ተቀጣጥሎ የነበረው ህዝባዊ አመጽ በባዕዳን ረዳት ከወያኔ ኢህአዴግ ውጭ በነበሩ የውስጥ ተባባሪዎችና እንቅስቃሴውንም በበቂ ሊያቀናጁና አመራር ሊሰጡ የሚችል ኃይል ይጎለው ነበርና በአሜሪካውና በአንዳንድ አውሮፓ አገሮች ይሁነኝ ተብሎ በተጠናና በረቀቀ እቅድ በርካታ መስዋዕትነትን የጠየቀው የሥርዓት ለውጥ ፈላጊው ትግል በአሜሪካው ሹም አማካኝነት እንዲቀዘቅዝ በመደረጉ ዛሬ አገራችን እጅግ ውስብስብና ውጥንቅጡ በወጣ ሁኔታ ውስጥ እንድትገባ ሆናለች። ይህ እንዲቀዘቅዝ የተደረገው የሥርዓት ለውጥ ፈላጊ የህዝብ አመጽ በሚያማሉ ንግግሮችና ቋታቸው ጠብ በማይል የተስፋ ዲስኩሮች፣ ፍቅር፣ መደመር፣ ገለመሌ በሚሉ አደንዛዥ ቃሎች ሳይዘናጋ በጽኑ መደራጀት እንደሚገባው ሳትታክቱ ያሳሰባችሁት ሀቅ ዛሬ ላይ ለህዝብ ደህንነት፣ ለመብቱ መከበርና ለአገሪቱ ህልውናም ጭምር እውነቱን በብቸኝነት በማውጣት የጣራችሁ ናችሁ ብዬ ለመናገር እደፍራለሁ። በዚህም እኮራባችኋለሁ። የኢትዮጵያ ህዝብ ለዚህ ውለታቸው ያለውን ከፍተኛ አድናቆት በይፋ የሚገልጽበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁ። ከዚህ በላይ ያለውን እንዲያው እንደመንደርደሪያ እንዲሆን ብዬ የሞንጫጨርኩት እንጂ ዋናው ሐሳቤ ሆኖ አይደለም። ምሽቱ ላይ ሁልጊዜም መቤቴ ከገባው በኋላ አገራችንን አስመልክቶ አዲስ የተፈጠሩ ጉዳዮች ካሉ ሚዲያውን መጎብኘት የዘውትር ልምድ አድርጌዋለሁና ትናንት ማምሻው ላይ ድንገት አንዱን የዜና ገጽ ስከፍተው እየከሰመ ያለው አርበኞች ግንባር ግንቦት 7 በሀገሪቱ ያሉ አጠቃላይ ጉዳዮች በሚመለከት የሚል መግለጫ ያወጣ መሆኑን ተመለከትኩና እስቲ ይህ ቀላማጅ ቡድን ምን ይላል ብዬ ንባቤን ቀጠልኩ። በአገሪቱ እየደረሱ ናቸው ያላቸውን ቀደም ብሎ በኢሃፓ ለህዝብ ሲቀርቡ የሰነበቱትንና ህዝቡም በውስጡ እየኖረበት ያለውን ጸሃይ የሞቀውን ሐቅ እነሆ በግምገማዬ ለመረዳት ይያለውና አደጋው እንዳይከሰት ለማድረግ ለዘብተኛ ኃይሎች ቶሎ ፈጥነው መሰባሰብና በህብረት ሆነው እንዲታገሉ የሚል ጥሪ ነገር ማቅረቡን ተረዳው። በዚህ መጣጥፍ ላይ ግምቦቴው ባቀረበው መግለጫ ድምዳሜው ላይ ሳይሆን እንደ መንደርደሪያ አድርጎ ሊሳለቅ በመከረው በ66ቱ አብዮት ወቅት የሶሻሊዝምን ሪዮት ዓለም አቀንቅነው ያንን ሁሉ ወጣት አስበሉ ብሎ የተንደረደረበት ክስ የነጋ ልጅ እንዲሁም አብሮት እየቀባጠሩ ያሉት ሁሉ ምንኛ ለዚያ ታሪክ የሰራ አኩሪ ጀግና ትውልድ ያላቸውን ጥላቻ ዛሬም ላይ ሆነው ቅርሻታቸውን ያዝረከረኩ መሆናቸውን ልብ ብያለሁ። የነጋ ልጅ ብርሃኑ ነጋ ኢሃፓ በሜዳው ጥፋት አጥፍቶ በወደ ሰፊነት ገና ልጅ ነው በሚል ከእስር ፈቶ የለቀቀው መሆኑን ሁሉ ሆም ብሎ እንዳልነበረ ታሪክ አድርጎ በመውሰድ ይባስ ብሎ በቅርቡ የሽሙኑና የቢጮቹን መልካም ድጋፍ አገኝበታለሁ በሚል ዛሬ 15 ሰዎችን ፊል ለፊቴ እንዲህ ሲያደርግ በማየቴ የተነሳ ነው እዚህ አቋም ላይ ነው የደረስኩት ፊል ተደምጧል። ግንቦቶቹና መሪዎቹ በዚህ መግለጫቸው ላይ ለዘብተኛ ኃይሎች የሚል መጠሪያ ቢጤ ነገር ይዘው ቀርቧል። እኔን የገረመኝ ይህን ስም ይዘው መቅረባቸው አይደለም። ምክንያቱም በየጊዜው እንዳፈተታቸው ጊዜያዊም ቢሆን እነሱና እነሱን ብቻ እስከተቀማቸው ድረስ እንደ እስስት ቀለማቸውን የመቀየር ታሪካቸው ያለ በመሆኑ ነው። አንድ ሰሞን በመርህና በጽናት ጸላት ወዳጅን እየለዩ የሚታገሉትን ኃይላት ጥግ ለማስያዝ በሚል መላ የለሽ እሳቤ ስልጡን ፖለቲካ ነው የሚያስፈልገው የሚል ማወናበጃ ቢጤ ነገር በማጠንጠን ገንጣ የሆነ ጎጠኛ መባባሉ ትክክል አይደለም። ስለሆነም ከነሌንጮባቲ ሌንጮለታ ዲማነጎ የደርጉ ሰው ዳዊት ወልደ ጊዮርጊስ ወዘተ ጋር አብሮ መስራት ተገቢ ነው ብለው የነጋ ልጅ እጥፍ ዘርጋ ሲሉ እንደነበር የቀረው ጊዜ ትዝታችን ነው። እነሆ ዛሬ ላይ ተው አይሆንም ብሎ ያሳሰባቸውን ይሃፓ አላዳምጥ ብለው በመደመር አዚም እናገኙዋለን ያሉትን ጥቅም ከጥያቄዎች የሚያስገባ ብቻ ሳይሆን ለመኖራቸውም አስጊ ሁኔታን የፈጠረባቸው አደገኛ ሁኔታ ውስጥ መግባታቸውን ከነጋ በኋላ ሊገነዘቡ ችለዋል። የነጋ ልጅ እንዲሁም ባልደረቦቹ ለኢትዮጵያ ሕዝብ መብት መከበርና ደህንነት ደንታ የሚሰጣቸው አይደሉ። ለዚህ ባህሪያቸው ማረጋገጫ ብዙም ምስጢር ሆኖ ያለ ነገር አይደለም። ከ1997 ምርጫ መተመረጥ ጀምሮ የወሰዷቸውን አቋሞች ከኢሳያስ ጋር በቆዩበት ጊዜያቶች ውስጥ የከወኗቸውን ብቻ ማጤኑ መልካም ግንዛቤ ይሰጣል ብዬ ገምታለሁ። ግንቦቴዎች በአስመራ ቆይታቸው በርካታ ቀውስ ውስጥ ገብተው እንደነበርና ተስፋ መቁረጥ ደረጃ ደርሰው እንደነበር አንድ ለጉዳዩ እጅግ ቅርበት ያለው ሰው ሹክ እንዳለው አንድ ጓደኛዬ ነግሮኝ ነበር። እንዲያ በነበሩበት ወቅት መላቀጡ ጠፍቷቸው ሳሉ የሥርዓት ለውጥ ትግል የወያኔን አገዛዝ አዳክሞ ጥግባት ያዘበት ወቅት ከዚያ ከገቡበት ድባብ እንዲወጡና እንደተለመደው ቀለማቸውን ቀይረው ከሹሙ ጋር በለዘብተኝነት ንባቢት ወደፊት ብለው ያ የተለመደውን በሬ ሆይ ሳሩን አየህና ገደሉን ሳታይ እንዲሉ ጉዟቸውን ቀጥለዋል። እንዲህ ብዬ ባስብ የማሰብ ነጻነት እንዲከበር የምታገል በመሆኔ ተሳስቻለሁ አለልም። በጀርመን ራዲዮ ላይ ለነሱ ብቻ እንጂ ለህዝቡ ያልተከፈተውን የፖለቲካ ምህዳር የተዘጋባቸው መሆኑን አንዱ የግንቦቴ ባለስልጣን መሪር በሆነ ቃል ሲናገር አድምጫለሁ።
የሚያሳዝን ነገር ደርሶበታል ረ በመጨረሻም ኢዮቡ ኢሃፓ ከያቅጣጫው የሚመጡትን በነው የሚጠፉ ሁሉ ጸረ ህዝብ ኃይላትን ሁሉ ተቋቁሙ በጽናት ዛሬም በድቅድጨለማ ውስጥ በብቻኝነት ያንጸባረቀ ያለ ኮከብ ሆኖ የሚያበራ ትንግርተኛ ድርጅት መሆኑ ዛሬም ላይ ለኔም ለልጆቹም እሱ ብቻ ነው አስቀድሞ የነገረን እነቱንም ሊያሳየን የጣረው ብዬ ያለኝን ሐሳብ እዚህ ጋር ደበድማል ብርታቱን ይስጣችሁ ይላል ቁሰናበታለሁ ሰለሞን አሰፋ ከአሜሪካ ርዕሰ ከተማ ዋሽንግተን
ድረስ ለኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆች እንደምን አላችሁ? በቅርቡ የተነሳው ህዝባዊ እንቅስቃሴ በገበሬው ላይ ተጀመረ ሳይሆን ወያኔን ለመጣል መደረግ ያለባቸውን ቅድመ ሁኔታዎች ሁሉ ግንዛቤ ውስጥ ያስገባ አገራዊና ህዝባዊ አመጽ ነው። ኢትዮጵያን እንደ ቅድመ ሁኔታ የተቀበለ ህዝባዊ ልሳን ለዚህም ጎንደር ላይ ህዝቡ ይዟቸው የወጣውን አገራዊ መፈክሮች በአገሪቱ ያሉት የሁለት ታላላቅ ሃይማኖት አባቶች በስፍራው ተገኝተው የባረኩትና የቀደሱት ታሪካዊ ገል መሆኑን በተቀነባበረና አስደናቂ በሆነ መልክ ለኢትዮጵያውያን ሁሉ የአንድነት መልእክት ማስተላለፉና ወያኔን መጣልና ኢትዮጵያን ማዳን ተወራራሽና ተደጋጋፊ የሆኑ የትግሉ ስልት ስትራቴጂና ገብ መሆናቸውን ያስረገጠ መሆኑን ማየቱ ብቻ በቂ ነው። የሃይማኖት አባቶች አርሶ አደሩ ከተሜው ነጋዴው እናቶች አባቶች አዲሱ ትውልድና የዚያ ትውልድ ፈርጦች ሁሉ በነቂስ ተዋህደው የወጡበትና የተነሱበት ታሪካዊ ክስተትም ነው። የወያኔ ንጉሳ ካርድ አቃጥሎ ኢትዮጵያዊ ሆኖ መነሳት ኢትዮጵያዊ ወኔን ይጠይቃልና በአገሪቱ ላይ አንዣቦ የነበረውን የፍርሃት ድባብ ሰብሮ የወያኔን የከፋፍለ ግዛት ዘዴ በትኖ በመትኩ ሁላችንም አንድ ነን አንከፋፈልም አብረን ቆመናል ባንድ ቃል ኢትዮጵያዊ ነን ብሎ ወያኔንና ጥራቱን መቀመቅ የከተተበት ታሪካዊ ገድል ነው። በአይነቱም ሆነ በይዘቱ በቅርጹም ሆነ በወርድ በስፋቱ ኢትዮጵያዊ እንቅስቃሴ በመሆኑ የጎሳ ፖለቲከኞች ሁሉ እርማቸውን እንዲበሉ መርዶ ያበሰረበት ታሪካዊ እውነታም ነው። ይህ ኢትዮጵያዊ ወኔ ሁለት ባንዲራ ሁለት ቢላዋና መንታ ምላስ ይዘው ትግሉን ባጭር ለመቅጨት በቅርብም በሩቅም በውጭም በውስጥም ተደመሩ በቢል ቀጭን ተዛስ ተንጋግቶ ከገባው መንጋ የተለየ መሆኑን መታወቅ አለበት ማለት ነው። አንዴ ቻርተር ሌላ ጊዜ ያደረ መንግስት በሚል ፈሊጥ ሲማገጡ የነበሩ ወዶ ገቦች ዛሬ ራሱ የወያኔ ሹም ባዘጋጀላቸው ሆቴል ተሰብስበው እየቆዘሙ መሆናቸው በራሳቸው ደጋፊዎች እየተነገረን ነው። ስለዚህ ትግሉ ያለመው ድል ነውና ድሉም ሁለት ባንዲራ ሁለት አገርና ሁለት ቢላዋ ለመሳል ሳይሆን አንድ ቃል ኪዳን ለአንድ አገር ለመግባት ነውና ተንጋግተው ለገቡት ወደገቦች የሚመች ወኔ አለመሆኑንም መነገር ያለበት ሀቅ ነው። ይበንዲ እንዳለ አሁን በመላው ኢትዮጵያ ውስጥ የተከታተለው ህዝባዊ ማዕበል በአገራችን ንግሶ የነበረውን የፍርሃት ድባብ የገፈፈ ወያኔን ያስደነገጠ ተቃዋሚ ኃይልነን የሚለውን ሁሉ ግምት ውስጥ የጣለ ፈዘውና ደንግዘው የነበሩ ጽንፈኞችን ከየስርቻው እንዲወጡ ያደረገ በውጭና በውስጥ ያለውን የተዘበራረቀ አመለካከት ፍንትው አርጎ ያሳየና የብዙ ግለሰቦችን አመለካከትና የፖለቲካ እይታ አቅም ለክቶ ያለፈ ክስተት ነው ብንል ማጋነን አይሆንም። ወያኔን ማስተንገቱ ሀቅ ሲሆን ለሚታገለው ህዝብ ደግሞ የልብ ልብ የሰጠ ክስተት መሆኑን መታወቅ ያለበት ሀቅ ነው። በተመሳሳይ መልኩም ለባዴን ለኦህዴድ እና ለደቡብ የወያኔ ተለጣፊ ድርጅት አባላትና አካላት ሁሉ ሁለት ጊዜ እንዲያስቡ አድርጓል ማለት ይቻላል። ስለዚህ የተከታተለው ህዝባዊ አመጽ ስርነቀል ነው። ፈሪት ኢትዮጵያዊዎችን ሁሉ አንበርክኮ ለብልቦ ዶጋመት አድርጎና አሰናብቶ በመትኩ አዲስና ዲሞክራሲያዊ መንግስት ለማቋቋምና አዲስ ራስ ለማነጽ እንጂ ወያኔን በወያኔ ለመተካት አለመሆኑ ይሰመርበት ሲሉ መይሳው ከምዕራብ አሜሪካ ደብዳቤቸውን አጠናቀዋል። ከተን ጀብዳቤ ይላኩልን አስቴር ማርቆስ ከጆሃንስበርግ ደቡብ አፍሪካ ናቸው ለፍኖተ ዲሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች ሰላምታዬ ይቀደም በጣም ይቅርታ ጠይቃለሁ አብይና ለማ ቲም ገማ ላይ ተቃውሞ ስታሰሙ እነቱን ለመናገር ምን ነካቸው በሚል በሂስጠርቢያችሁ ነበር እየዋለ ያደርግን ያላችሁትና የፈራነው ያልፈለግነው ሐቆ ነው ተገኘ ካቶ ያሱ ጋር ባደረጋችሁት ሰፊ ቃለ መጠይቅ ሐቆንና ይህ የዛሬው ሁኔታ መምጣቱ የማይቀር ነው ሲሉም ሰውየው አከረሩ ካሉት አንዱ ነበርኩ በጊዜ ልታስተነቅቁን መጣራችሁን አመሰግናለሁ ተሳስቼ ስለወቀስኩ ሂስ ስለደረደርኩ ይቅርታ ዛሬ ከወደ አብይ እጥፈብለው ወደ ህዝብ ጎራ መጣን የሚሉትን እስተየው ስራቸው ግን ተሳሳተን አጥፍተን ነበር ቢሉ ጨዋ ያደርጋቸዋል ላለው ሲሉ አስቴር ማርቆስ ከጆሃንስበርግ ደቡብ አፍሪካ ደብዳቤያቸውን አጠናቀዋል የደብዳቤዎች አምድ ፕሮግራማችንን የምናጠቃልለው በዛየው ጫኔ በሰኔ ወር 2010 ዓመተ ምህረት የሹሞቹን አገዛዝ በማጋለጥ በጻፉልን ደብዳቤ ይሆናል። ይድረስ ለፍኖተ ዲሞክራሲ አዘጋጆች እንዲሁም ውድ የፕሮግራሙ ተከታታዮች እንደምን ሰንብታችኋል? ደብዳቤ ረዘመ ብላችሁ እንደማትቆርጡት ተስፋ አለኝ። ያለንበት ሁኔታ ውጅንብር የነገሰበት በመሆኑ ቢያንስ አብዛኛውን በሚገባ ለመተቸት ፍላጎት አለኝ። በስራ የተነሳ አንዳንድ መረጃዎችን የማግኘት እድል ስለነበረኝ በዚያም መሰረት የምለው ስላለኝ ነው። አብይን ዶክተር የሚሉት የቆየበትን ወያኔነት ለመሸፋፈን በመሆኑ የወያኔ ሌፍተናንት ኮሎኔል ማለትን መርጫለሁ። ኮሎኔል አብይ ለስልጣን ከመድረሱ በፊት በኢትዮጵያ ህዝብ ትግል የተደናገጠውና ወዳጄ ወያኔ ሊወድቅ ነው ብሎ የሰጋው የአሜሪካ መንግስት ወያኔን ከቀውስ የሚያወጣበትን መፍትሄ ሲሻ እንደነበር ይታወቃል። በዚህ መሰረት በአሜሪካ የውጭ ጉዳይ ሚኒስቴር በሚስጥር ከተደረጉ ስብሰባዎች የመጀመሪያዎቹ ላይ ኦባንግ ኔቶና ሻለቃ ዳዊት ወልደ ጊዮርጊስ መገኘታቸው ሐቅ ነው። በእነዚህ ስብሰባዎች የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ኃላፊዎች ዶናልድ ያማሞቶ፣ ዴቪድ ሺን፣ ሃርማን ኮሆን የቲአይና የአሜሪካ የመከላከያ ሚኒስቴር የአፍሪካና የኢትዮጵያ ጉዳይ ኃላፊዎች በኢትዮጵያ ጉዳይ አዋቂ የተባሉ የአውሮፓ ምሁሮች ዜጎችና ሌሎችም ሁሉም ወይም በፈረቃ ተገኝተዋል። የህዝብ ትግል ወያኔ ሊያንኮታክተው ይችላል ተቃርቧል የሚለውን ድምዳሜ ያቀፉት እነዚህ ሁሉ ታዲያ ምን ይደረግ ላይ ባደረጉት ውይይት መይይት በወያኔኛ የወያኔ የበላይነት ሳይናጋ አጃቢዎች እንዲዘጋጁና ወያኔም ከስልጣኑ ለቀቅ አድርጎ ከቁጥጥሩ ስር ያለ ሽግግርን እንዲቀበል የሚል ስምምነት ተደርሶ ይክደት የሚያጅብ ሰው ተፈልጎ በአሜሪካ የስለላ ድርጅት NSA ለሁለት ዓመት የተረጠነው ታማኝ የአሜሪካ ልጅ አብይ አህመድ ለቦታው ታሽቷል ተብሏል። ይህን የማይቀበሉ ደግሞ ኦህዴድ የተባለው ተለጣፊ በውስጡ ለውጥ አምጥቶ ለማና አብይ የሚባሉ ተአመረኞች ብቅ ብለው ወያኔን በመጋተር ላይ ናቸው ቄሯ መጣቸው ወዘተ ይላሉ። እያንዳንዱ ዜጋ የትኛውን ማመን እንደሚፈልግ መምረጥ መብቶ ነው። ይህ ያ ከማለት በፊት ግን አብይ እውን የስርዓት ለውጥ ሊያመጣ የመጣ ነው ወይስ ወያኔን ከውድቀት ለማዳን ለሚለው መልስ ያሻል። አሁንም ሁለት አይነት ግምገማ ሊኖር ይችላል። እስካሁን የሰራውና በተለይም የለፈፋቸውን መሰረት በማድረግ ወያኔ ሊጥለው ነው ጉዳ ደረጋቸው የሚሉና የተደሰቱ ብዙ ናቸው። ከነዚህም ውስጥ ብዙዎቹ በራሱ ሰዎች ትእዛዝና ጥሩምባ ጥሪ መሰረት በመጪው ቅዳሜ የድጋፍ ሰልፍ ያደርጋሉ በሚል ፕሮግራም ተይዟል። የተወሰኑ እስረኞችን ፈቷል። ይህም በኃይለ ማርያም ጊዜ የጀመሩት ነው። ለዚያውም ህዝብን ይቅርታ ጠይቋል። ወያኔን ራሱን ጨምሮ ሽብርተኛ ብሏል። ከሻቢያ ጋርም ሰላም ፈለጋ ብሎ የነባድመና የኢሮቦችን የኢትዮጵያ አገር ለሻቢያ መስጠቱንም ደግፏል። ወዲህ ወዲያ ዞሮም በፖለቲካ ተያዙትን ሳይሆን በሱዳንም ሆነ በሌላ ቦታ አስፈትቷል። ባገር ግን ሁሉንም እስረኛ አልፈታም። የሚፈታም እንዳይደለ የሚታወቅ ነው። ባገር ግን የህዝብ ዋናና መሰረታዊ ጥያቄዎች አልተመለሱም። ይህ ነው እንግዲህ ለውጥ አምጪ ሳይሆን ትግልን አደናቃፊና የወያኔ ልድሜ አርዛሚ ሚና አለው የሚሉት። ለኢሳያስ መልእክት ሰጠው ባለው መልስ የሻቢያን ሰማዕት ሊያከብር አለመቻሉ ሲቆጨው ኤርትራ የኢትዮጵያ ናት ብለው የተሰውትን ሺዎች ግን ሳያነሳቸው አልፏል። በውጭ አገር ነዋሪ የሆኑ ዋዣቂና አድርባይ ምሁሮችና ቡድኖች ከመቀጽበት አብይን ድጋፍ ሰጥተው መጣን ጥራን ሲሉ ተደምጠዋል። የሚጠበቅ ነው። ለደርግም ያደሩ ባንዳ ምሁራን ነበሩ። ለወያኔ በ1983 ዓመተ ምህረት ሰግደው ያደላደሉትና አገር ያጠፉ ጥቂቶች አልነበሩም። በባድመው ጦርነት ጊዜም ለወያኔ ሰለባ ሆነው ሲለፍፉ ስንቱን ዜጋ አስጨርሰዋል። ዛሬስ አብይ አብይ ብለው የሚንጫጩት የሚታወቁት ናቸው። ልንመጣ ነው ያሉት ቡድኖችና ግለሰቦችን ማየቱ ይበቃል። ደጋፊዎቹ እነ ሻለቃ ዳዊት፣ ብርሃነ መዋ፣ ኤፍሬም ይስሐቅ፣ ኦባንግ ወዘተ ሊመጡ የቋመጡት ወይም የተጋበዙት ደግሞ ግንቦት ሰባት በ1983 ዓመተ ምህረት እነ ብርሃኑ ከመለስ ጎን ቆመው ነበር። ኮሎኔል ጎሹ ሌንጮ ከነጓደኞቹ ኢትዮጵያዊ አይደለንም የሚለው የኦነግ መሪና የሻቢያ መሳሪያ፣ ወልቃይት የትግራይ ነው ባዩ አረጋዊ በርሄ፣ ጥሩን የሚሉት የኢሃፓ አንጃዎችና ሌሎች ስማይጠሪዎች ናቸው። ታሪክ በመጀመሪያ እንደምጸት ሲደገም ደግሞ እንደ ቧልት ይከሰታል ተብሏል። 1983ን በ2010 ለመድገም መነሳቱ ይህን ያመለክታል። አብይ በህዝበኝነት ተገፍቶና ለነፍስ ነው በሚል ትንግርት ይህ ከዴሞክራሲያዊ አስተሳሰብ ምን ያገናኘዋል? በወያኔ መሪዎች ላይ የሰላ ሂስ ቢያቀርብም ይህ ብልጠት ሳይሆን አቅምን አለማወቅ ነው። ወያኔ ያውም ወቀሳና ሂስ የተሰነዘረባቸው ቀንደኞቹ ምንም ስልጣን ሳያስረክቡ ሳያጡ በእነሱ ላይ መንጣጣቱ ጉዳት እንጂ ጥቅም የሚያስገኘው አይደለም። ኃይል የህዝብ ነው ስንል የተደራጀና የነቃ ህዝብ ለግልጽ ዓላማ ለውጥ ተነስቶና ተባብሮ ሲታገል የሚለውን ጫና ለመስጠት እንጂ በሰልፍና በጭብጨባ በስብሰባ ስንት ሰው ተገኘ በሚል ስሌት አይደለም። ቅንጅትና ህብረት በአዲስ አበባ በሚሊዮን ደረጃ ህዝብ ሰብስበው ነበር። ተኖ ጠፍቶ ታይቷል። ኢንጂነር ሻውል በአሜሪካ ስብሰባ ሲጠሩ ተሰብሳቢዎቹ በሺዎች ነበሩ። የደረሱበትን እናውቃለን። የተደራጁና ግባቸውን አውቀው የሚነሱ ጥቂቶች ግን ጸንተው ቆይተው ብዙ ድልን ሊያስመዘግቡ የሚችሉ ናቸው። ሞቅ ሞቅና ምርቃና በጨብሲው ሲበርግ ያከትማሉ ነው ሐቆ። ዋናው የኃይል ጉዳይ ነውና አብይ በቅንነትም ሆነ በተንኮል ህዝብ የሚፈልገውን በመናገሩ የምናተርፈው ተጨባጭ ውጤት አይኖርም። ጥቅሙ የተነካበትና የቆሰለ ወያኔ ጥቃት ሲደርስበት ስልጣኑ እስካልደከመ ድረስ እጅ የሚሰጥ አይሆንም። ለዚህም ነው ህዝብ የሚፈልጋቸውን አሟልቶ ህዝብን አጠናክሮ ወያኔን መጋፈጥና በሽግግር ሂደትም ለመግታት መነሳት የሚያስፈልገው። ሽግግርን በነ ሌንጮና ብርሃኑ ጋጋታ ለመገደብ ከተነሳ የህዝብ መሪ በህዝብ ነፃ ምርጫ ይሆናል የተባለውን በትንግርት አለኝ ለመንገት ብሎ ተክቶ ከተፈጠመ ይወረስ የተባለውን የወያኔ የኢኮኖሚ ተቋም ሁሉ የሀገራችንን ሀብቶች ለግል ባለሀብቶች ለመሸጥ ከተወሰነ ማለትም መልሶ የወያኔ ባለሀብቶች ሊገዙ ይችሉ ዘንድ ከተመቻቸላቸው ለውጥ ሳይሆን ባለህበት እርገጥ ወይም ወደኋላ ተመለስ ይሆናል። የ1983ቱ ቧልት ዛሬ ቢደገም በምጸትነት ነው። አምላክ ያመጣልን ተአምር ተብሏል። ሌፍተናንት ኮሎኔል አብይ ላመኑ ይሁንላቸው። ለብዙ ዓመታት ተስፋን ሰንቀን የድጋፍ እጅ ያነሳንላቸው ሁሌም አሳፍረውናል። ባድሜ ወዘተ የአገራችን መሬት ተብሎ ስንቶቹ ሺዎች ደም እንደገበሩ እናውቃለን። ዛሬ መስዋዕትነታቸው ከምንም ሳይቆጠር የተሞተለት መሬት ለሻቢያ ሊሰጥ ነው። ሻቢያም ወዳጅ ተብሏል። ገና ብዙ ታቀዶልናል ይላሉ መረጃ ያላቸው ወገኖች። የአብይ ደጋፊዎች ሰላምን ስንፈልግ መሬት መገበሩ ተገቢ ነው በሚል አይነት ይከራከራሉ። ኢትዮጵያዊ ሁሉ ይፍረደው ብለን እንተዋው። ሙሶሎኒ ዛሬ ቢወረን ቪቫዱቼ ባዮች ይሆኑ ነበር። ከአነሳሴ ይዤ የቀረብኩት نگا قدامي يدغا سلف سيدرغ لمونو غبو يتاوك عالوي لما لتمنو وياني تيادبا يلم موتمالت عوالتام عبيينا دقا فيوچو بالا سلطانوچ كوياني مست عبرو تيقو مسلالو بتلي امريكا وداجوچ هزبن باقللل بقالات لا يقوم هيدت يميادر قوتن كفكافي اندم بوايكاب اندايهون كتفلق هزبن يخصات تفنناك كف يشغر هيدت المجمر عمارا شري اللو ارمجانو يويانين هقنا عواج مشار كانك اثارو لستتواي قباب جزيس طولم ملو تيال ليمالس اباب اثار لسو يانسرا غالنو ودي ياغرو زورت سايهون كدميا مستقات ياللبت لاغراتشن لهزباتشن شغرنو بعد من كمقبر بفيت يهزبن مفناك للنائبتو چن مفرس ماسكوم هاي سباس تامتات باشباري وياني يتاثرو سن مفتات يدرق يتبالو كلو بهزب يدرق النو دكتايو اهونم هزبن عماكرو مقوازي چالال هزبن سا عماكرو النافاس فقدو يقوندر واللون مريد يعفارونم زرفوال يملسو اواجو چناو تتو بزو چناك قتوال اواجو چوي سرزو يتاثروا تلو يفتو مززن يوه قويان انبتياك ايقبا وطوصاي وطوط واسكنبايو كتار قبن يابي جيدة قافيوش منم تياك اتانسو يتامران ياسو براسو تبب فكرو كان كلون ملاشي ستعديلونات امنا تاچنگن بهزب تقلن هيال النت يهوانا وغنوش باعند قلسر كهلوت كلون اواك النت انا فاچنت متتمامن علم مدبنم تنقرتال لنيميل مهور ننيميل عند يقو بزالكا لمشوم لماس شوم ايضا لم تغلاتشن لهزباو سلطانو وغنوج ودنا كبور دماتشون يسطوت ليتب بانجي ايجيب ياو امريتن لماس ركب ايضا لم يعبي يمفنش امريت بو ياني كند يتلسكاونا يتفكادو امريتنو يان سيالف ويانيو يكود تايمة عبتال ياشوموتم هنا ياشافروت ايدنوتم የስልጣን ባለቤቶች ወያኔዎች ናቸውና በተለይ ማፈሪያ ሆኖ የሚታየው በውጭ ሀገር ያለው አድርባይ ሞርተብዬ ምንም ሊያደርግ የሚችል አይሆንም አብይን መርዳት ለሚሹ ህዝባዊ ትግሉን ያፋፈሙ ህዝባዊ ጥያቄዎች ምላሽ አግኙ ብለው ይታገሉ ከጭፍንና አርባናቢስ የአፍድጋፍ ይታቀቡ ይህን ሁሉ አተታየን ይቀበላሉ የሚል ግምት ባይኖረኝም በቅንጅት ረስ ጊዜም የዘግነቴን لقرب مكرين برنا اهنم يالنين تطر لمور ورنو كلهم يفولتكا سرنوش سايول سايدري فتو اماراون ما فناكالنا ما واكب يابقا تغلاتشن يكتل سيلو بزوى يوچاني كا ويسكونسن غزاز اميريكا تبدابتشون اتناكال አድማጭ ቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል ሳምንት አርብ እስከምንገናኝ ደህና ቆዩን
የመሞትን ቋጠሮ ባንባውን እንፈታ ወሽብሽብነቱን ስናው ለካሳ ቀያሉ ሞት ጅግር ይያለው ባርነትን ተሸክሞም ቢኝን የሚጣላ እሽኝ ይተቀባይ ያማን ሞት እኛ አንሞትም ጻይለንና ጨረቃ የጨለማ ኳክብት የነጣነት ፋና ወዲ የሰባዊነት ምልክት እኛ ማን ሞት ሐውስንል አልባታ የመሞትን ቋጥሮ ባጋቡ ስንፈታ ያኔ ነው የገባን የህያውነት ምስጥሩ የሰው ሰው መሆንና የሰባዊነት ክብሩ እናም ከሃስ ከፈ ካሊፍ እስከያ ለህዝቦቿና ለናታለም ሀገራችን ኢትዮጵያ ቃል ኪዳናችንን ገባን ድርሽ እንዳንልቀ አፈር ሰምተንም ዝም ላንል አይተንም ላንሸሽ በተራ ሞትም ላንል በቃ እኛ ማን ሞትም በዝብ ፍቅር የተራቆተ የጥራትና የምነት ንጥረ ነገር ስላለን እኛ ሲያጠፉን እየበራን ሲቆርጡን እንወቅላለን። ታዲያኛ እንዴት ስንሞታለን? እኛ ማን ሞተም ፀሐይነንና ጨረቃ የጨለማ እንኳ ክብስ የነጻነት ፋናወጊ የሰባይነት ምልክት። እኛ ማን ሞተም የግፉን ቱቦ ሳንዘጋ የባርነትን ሰንሰለት ሳንበጥስ? እኛ ማን ሞተም የጭቆናውን ምንጭ ሳናደርቅ የህዝባችንን እንባ ሳናብስ? እኛ ማን ሞተም የባዶነት ሞት የቀላል? እኛ ሞቱን እናውቀዋለን። ሞቱም እኮ እኛን ያውቀናል። ያ ስለሆነ የቃል ኪዳን ጥፍጠቱ እኛ ማን ሞተም ስብና ፈንጋዎች ይሙት። ብቻ እንዳንዴ ልክ እንደው ዘራሽ ሞት ዘራሽ የሚባሉ ከማከላችን በድንገት ብቅ የሚሉ እንደ አረም የሚበቅሉ በፊትም እንደነበር ወደፊትም ይኖራሉ። እኒህ ሞተው ከማይነሱት ናቸውና ወዲያውኑ ይረግፋሉ። እኛማ እንደማንም ባርነትን ሰላምን በቁመናችን ሬሳ አንሆን። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰማይነት ምልክት። እኛማ እንሞት ለአካላችን ማመቸታስተን መቸጨቅን ለስጋችን አይሰሪውንም እንዴ? በየጎዳናው አይናችን ተጎልጉሎ ተቆራርጦ ጣታችን። እኛማ እንሞት ማይተነው እንዴ? በወልቃይት በጠገዴ ባርማጮና በጠለም ተፈታትነናል እኮ ሞትን በበጋና በክረምት። እኛማ እንሞት ቁራይ ሳይኖርን በባዶ ያለ ውሃ መላሳችን ሳናረጥም ተፈታትነናል እኮ ሞትን ሳይዘን ግብቶ። ያ ስለሆነ የቃል ኪዳን ጥፍጠቱ እኛማ እንሞትም ስብና ፈንጋዎች ይሙቱ። ከፋሽቶች ጥይት ይልቅ አንሶላችንን መርጠን ለመግመድ እንዲያመችን በቀጫጭኑ ሰንጥቀን ካምባገነኖች ላና ብርስብናችን ላንሸጥ ሞትን ቋሽፈልባት አደራሳችን ሰክለን እኛማ አንሞትም። እኛ አማማታችንን ምንመርጥ የተፈጥሮን ሞት ተቀባይ ነጻነትን ምናስቀድም ካልማዝና ከነዋይ ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባይነት ምልክት። ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም። ያንን አይነት ስብና የለንም፣ አፈጣጠራችንም አይደለም። እኛማ እንሞትም ያ ስለሆነ የቃል ኪዳናችን ጥፍጠቱ እኛማ እንሞትም ስብና ፈንጋዎች ይሙቱ። ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባይነት ምልክት። ከኛ እኮ ሞቶ የሚነሳ እንጂ ሞቶ የሚቀርም አይደለም። ያንን አይነት ስብናም የለንም፣ አፈጣጠራችንም አይደለም። እኛማ እንሞትም ፀሐይንና ጨረቃ የጨለማውን ከዋክብት የነጻነት ፋና ወጊ የሰባይነት ምልክት። አንቺ ፍቅር አምባይ የአፍሪካ መዲና አንቺ ፍቅር አምባይ ሀገሬ አዲስ አበባ ያ ደግብሽ ብዙ ያየ